ትንሽ ረዘም ይላል፣ ግን ሙሉን እናነባለን። ምዕራፍ 32 ከቁጥር 1 ጀምሮ በአዲሱ መደበኛ ትርጉም እንዲህ ይላል፣ ያዕቆብም ደግሞ ጉዞውን ቀጠለ፣ የእግዚአብሔርም መላእክት ተገናኙት። ባያቸውም ጊዜ ይህ የእግዚአብሔር ሰፈር ነው አለ። የዚያንም ቦታ ስም መሃናይም አለው። ያዕቆብም በኤዶም አገር ሰይር በተባለው ምድር ወደሚኖረው ወንድሙ ወደ ኤሳው መልእክተኞችን አስቀድሞ ላከ። እንዲህም ብሎ አዘዛቸው፣ ጌታዬን ኤሳውን እንዲህ ትሉታላችሁ፣ አገልጋዬ ያዕቆብ እንዲህ ብሏል በሉት፣ ከላባ ዘንድ ተቀምጬ እስካሁን ድረስ እዚያው ኖርኩ። ከብቶች፣ አህዮች፣ የበግና የፍየል መንጎች እንዲሁም የወንድና የሴት አገልጋዮች አሉኝ። አሁንም ይህን መልእክት ለጌታዬ መላኬ በጎ ፈቃድህን እንዳገኝ በማሰብ ነው። የተላኩትም ሰዎች ወደ ያዕቆብ ተመልሰው ወደ ወንድምህ ወደ ኤሳው ሄደን ነበር፣ እርሱም ሊቀበልህ በመምጣት ላይ ነው፣ 400 ሰዎችም አብረውት አሉ አሉት። ያዕቆብም በታላቅ ፍርሃትና ጭንቀት ተውጦ አብረውት የነበሩትን ሰዎች ሁለት ቦታ ከፈላቸው። በጎቹንም ፍየሎቹንም ከብቶቹንም ግመሎቹንም ሁለት ቦታ ከፈላቸው። ኤሳውም መጥቶ በአንደኛው ላይ አደጋ ቢጥል ሌላው ክፍል ሊያመልጥ ይችላል ብሎ አስቦ ነበር። ያዕቆብ እንዲህ ሲል ጸለየ፣ የአባቴ የአብርሃም አምላክ ሆይ፣ የአባቴ የይስሐቅ አምላክ ሆይ፣ ወደ አገርህና ወደ ዘመዶችህ ተመለስ፣ እኔም በጎ ነገር አደርግልሃለሁ ያልከኝ እግዚአብሔር ሆይ፣ እኔ ባሪያህ እስካሁን ላደረግህልኝ ቸርነትና ታማኝነት ብቁ አይደለሁም። ዮርዳኖስን ስሻገር በእጄ ከነበረው በትር በስተቀር ምንም አልነበረኝም። አሁን ግን ይሄ ሁለት ሰራዊት ሆኛለሁ። ከወንድሜ ከኤሳው እጅ እንድታድነኝ እለምንሃለሁ። መጥቶ እኔንም ሆነ እነዚህን እናቶች ከነልጆቻቸው ያጠፋናል ብዬ ፈርቻለሁና። ነገር ግን አንተ ራስህ አበለጽግሃለሁ፣ ዘርህንም ሊቆጠር እንደማይችል እንደ ባህር አሸዋ አበዛዋለሁ ብለኸኛል። በዚያችም ሌሊት ያዕቆብ እዚያው አደረ። ካለው ሀብት ወንድሙ ለኤሳው እጅ መንሻ እነዚህን መረጠ፣ 200 እንስት ፍየሎችና 20 አውራ ፍየሎች፣ 200 እንስት በጎችና 20 አውራ በጎች፣ 30 የሚያጠቡ ግመሎች ከነግልግሎቻቸው፣ 40 ላሞችና 10 ኮርማዎች፣ 20 እንስት አህዮችና 10 ተባዕት አህዮች። እነዚህንም በየመንጋቸው ለይቶ የሚነዱትን ጠባቂዎች መደበላቸው። ጠባቂዎችንም እናንተ ቀድማችሁ ሂዱ፣ መንጋዎቹንም አራርቃችሁ ንዷቸው አላቸው። ቀድሞ የሚሄደውንም እንዲህ ሲል አዘዘው፣ ኤሳው አግኝቶ የማን ነህ? ወዴትስ ትሄዳለህ? የምትነዳው ሲህ ሁሉ ከብት የማን ነው ብሎ ቢጠይቅህ፣ የአገልጋይህ የያዕቆብ ናቸው፣ ለጌታዬ ለኤሳው እጅ መንሻ የሰደዳቸው ናቸው፣ እርሱም ከበስተኋላቸውን እየመጣ ነው ብለህ ንገረው። እንዲሁም ሁለተኛውን ሶስተኛውንም መንጎችንም የሚነዱትን ሌሎችንም ሁሉ እንዲህ ሲል አዘዛቸው፣ ኤሳውን ስታገኙት ይህንኑ ትነግሩታላችሁ፣ በተለይ አገልጋይ ያዕቆብ ከኋላ እየመጣ ነው ማለትን አትዘንጉ። ይህንም ያዘዘው ኤሳው ከእኔ ጋር ከመገናኘቱ በፊት እጅ መንሻዬን አስቀድሞ ቢደርሰው ምናልባት ልቡ ይራራልና በሰላም ይቀበለኛል ብሎ ስላሰበ ነበር። ስለዚህ የያዕቆብ እጅ መንሻ ከእርሱ አስቀድሞ ተላከ። እርሱ ራሱ ግን እዚያው በሰፈረበት ቦታ አደረ። በዚያች ሌሊት ያዕቆብ ተነሳ፣ ሁለቱንም ሚስቶችን እንዲሁም ሁለቱን ሴት አገልጋዮቹንና 11 ልጆቹን ይዞ በያቦቅ መልካ ተሻገረ። ወንዙን ተሻግሮ ከሸኛቸው በኋላ ጓዙን ሁሉ ሰደደ። ያዕቆብ ግን ብቻውን እዚያው ቀረ። አንድ ሰው እስኪነጋ ድረስ ሲታገለው አደረ። ያም ሰው ያዕቆብን ታግሎ ማሸነፍ እንዳቃተው በተረዳ ጊዜ የጭኑን ሽሉዳ ነካው። በግብግቡም የያዕቆብ ጭን ከመጋጠሚያው ላይ ተናጋ። ስለዚህ ልቀቀኝና ልሂድ አለው። ያዕቆብም ካልባረከኝ አልለቅህም አለው። ሰውየውም ስምህ ማን ነው አለው። እርሱም ያዕቆብ ነው አለ። ሰውየውም ከእግዚአብሔርም ከሰዎችም ጋር ታግለህ አሸንፈሃልና ከእንግዲህ ስምህ እስራኤል እንጂ ያዕቆብ አይባልም አለው። ያዕቆብም እባክህ ስምህን ንገረኝ ብሎ ጠየቀው። ሰውየውም ስሜን ለማወቅ ለምን ፈለግህ አለው። በዚያም ስፍራ ባረከው። ስለዚህ ያዕቆብ እግዚአብሔርን ፊት ለፊት አይቼ እንኳን ሕይወቴ ተርፋለች ሲል የዚያን ቦታ ስፍራ ጵንኤል አለው። ጵንኤልንም እንዳለፈ ፀሐይ ወጣችበት፣ እርሱም በጭኑ ምክንያት ያነክስ ነበረ። ከዚህም የተነሳ የእስራኤል ልጆች እስከ ዛሬ ድረስ ሽሉዳን ከጭኑ ጋር የሚያገናኘውን ስጋ አይበሉም፣ ምክንያቱም በጭኑ መጋጠሚያ ላይ ያለው የያዕቆብ ሽሉዳ ተነክቶ ነበር ይለናል።
እንጸልያለን።
ለኡልና ቸሪ ሆን ካምላክ እግዚአብሔር ሆይ አቤቱ ታማኝ ሆነ ዛሬም ደግሞ በዚህ ስፍራ ስላለህ ቃልህን ልታስተምረን ልትመግበን ስለወደድክ በመረትህ አይኖች ስላየህን እግዚአብሔር ሆይ እናመሰግናለን። ጌታ ሆይ ለህይወታችን የሚያስፈልገንን ቃልህ እንዲሰጠን ጌታ ሆይ እንድናርክ በፊትህ ዕለት ዕለት መቅረብ እንዲሆንልን ጸጋህን ምህረትህን እንድታበዛልን እንጸልያለን በምትወደው በልጅህ በኢየሱስ ስም አሜን። ቁጭ በል። ዛሬ ልነጋገርበት ሀሳብ ያለው እዚህ መጽሐፍ ክፍል ውስጥ ሲሆን በተለይ በክርስትና ህይወት ውስጥ ማዕከላዊ ስለሆነ ርዕስ እንድንካፈል ፈልጋለሁ። አብዛኛውን ጊዜ በተሳሳተ መረዳት የምንመለከተው አለፍ ሲልም ደግሞ የሚዘነጋ እና አንዳንዴ ለፎርማሊቲ ብቻ የምናከናውነው መንፈሳዊ ልምምዶች ውስጥ አንዱ ጸሎት የሚለው ሀሳብ ነው። በ16ኛውና በ17ኛው ክፍለ ዘመን በእንግሊዝ በኋላም ደግሞ በሰሜን አሜሪካ የነበሩ ፒውሪታንስ የተባሉ አማኞች ነበሩ። ከነዛ ውስጥ የታወቁ ጸሐፊዎች አሉ፣ እንደነ ጆን ኦወንስ፣ እንደነ ፒልግሪምስ ፕሮግረስን የጻፈው ባኒያን የሚባሉ ሰዎች ነበሩ። እና ቤተክርስቲያንን ለማደስ ከእውነተኛ አምልኮና እውነተኛ መንፈሳዊነትን ለማምጣት ወይም ቤተክርስቲያንን ለማጽዳት የሚተጉ ከእግዚአብሔር ሊያርቃቸው የሚችልን ነገር ለማስወገድ በእውነተኛ ቅናትና ቅድስና መጽሐፍ ቅዱስን ማዕከል ያደረገ የህይወትን ዘይቤ የሚለማምዱ ሰዎች ነበሩ። በዚህም ምክንያት ብዙ ስደት የደረሰባቸው መከራን የተቀበሉ አልፎ ተርፎም በግዞት የነበሩ ከነበራቸው ጥልቅ እግዚአብሔርን መፍራትና በእግዚአብሔር መታመን እስከዛሬ ድረስ ጽሑፎቻቸውን የምናነብ ትምህርቶቻችን የምንሰማቸው የእግዚአብሔር ማህበር ነበሩ። ፒውሪታንስ ሃይማኖተኞች ብቻ ሳይሆኑ ለእግዚአብሔር የቆረጡ ለቅድስና ለቃሉ ልዩ ቦታ የሚሰጡ በተለይ ደግሞ ስለ ጸሎት የነበራቸው አመለካከትና ትጋት ዛሬ ላይ ላለን ክርስቲያኖች ተምሳሌት የሚሆን ነገር እናያለን። ከፓስተሮቻቸው ጀምሮ እስከ ስነ መለኮት አስተማሪዎቻቸው እንዲሁም መላው ምዕመኑ እያንዳንዱ የህይወታቸው ክፍል ከዕለት ተዕለት ስራቸው አንስቶ በቤተ ክርስቲያን እስካላቸው እንቅስቃሴ ከቤተሰቦቻቸው የኑሮ አኗኗር ጭምር በክርስቶስ ገዥነት ስር ለመገዛት የሚጣጣሩ የሚፍጨረጨሩ ክርስቲያኖች እንደነበሩ ታሪክ ያወሳል። በዚህ መርሃቸውም ምክንያት ከተለያዩ ዲኖሚኔሽኖች ጋር በመጋጨት እስከ ሞት ድረስ የተጋደሉ ቅዱሳን ናቸው። ወደ ጸሎትም የሚለው ሀሳብ በሚመጣበት ሰዓት የነበራቸው ዲሲፕሊን እና ኮንቪክሽን ሪሊ ጠለቅ ብለን ብናጠናው ሁላችንም በጣም ብዙ የምንማርበት ነገር እንደሆነ አስባለሁ። ለፒውሪታኖች ጸሎት የአደጋ ጊዜ እንደው ኢመርጀንሲ ዳያል አልነበረም። የአደጋ ጊዜ ጥሪ የሚያደርጉበት ነገር አይደለም። ጸሎት ለእነዚህ ሰዎች ከእግዚአብሔር ጋር መታገል ከልዑል አምላክ ጋር ህብረት ነው ብለው ያስተምሩ ነበር። አንድ ፒውሪታን ስለዚህ ስለ ጸሎት አተረጓጎም ሲናገር ጸሎት የቀን ቁልፍ ሲሆን የሌሊት መቆለፊያ ነው ይላል። Prayer is the key of the day and the lock of the night. Continuous የሆነ ጸሎት በዕለት ተዕለት ህይወታቸው ውስጥ እንደነበረ የሚያሳይ ሐሳብ ነው። ሌላኛው ደግሞ ሲናገር እውነተኛ ጸሎት መጠየቅ ሳይሆን አምላክን መያዝ ነው፣ ጨርቆም መጎተት ነው ይላል። ስለዚህ እነዚህ ሰዎች የግላቸውም የህብረታቸውም መሰረቱ የእግዚአብሔር ቃልና ጸሎት እንደሆነ እናስተውላለን። ሶ ዛሬ ላይ ታዲያ እነዚህን ሰዎች ለምን ማስታወስ አስፈለገን? ምክንያቱም ዛሬ ፍጥነት በተሞላበት በተዘበራረቀ ጨዋሂ በሆነ ዓለም ውስጥ አብዛኛዎች ክርስቲያኖች አብዛኛዎቻችን የጸሎትን ጥልቅ ትርጉምና ዓላማ ያጣንበት ወቅት ላይ ነው ያለ ነው። ምናልባት የጸሎት አቅማችን ተዳክሞ ፍሙም እንደሚገባው መቀጣጠል ሳይችል ራሳችንን ልናገኘው እንችላለን። ስለዚህ ከነዚህ መንፈሳዊ ዋሪየሮች ከነዚህ መንፈሳዊ ተዋጊዎች እግዚአብሔርን መደገፍ እግዚአብሔርን መያዝ ምን ማለት እንደሆነ እንደምንማር ተስፋ አደርጋለሁ። ጸሎት አልፎ አልፎ በቤተክርስቲያን የምናደርገው ልምምድ ወይም ከመተኛታችን በፊት የሚደረግ ሹክሹክታ፣ አንዳንዴም ደግሞ ከምግብ በፊት የሚደረግ ፈጣን ሮጥ ያለች ማጉተምተም አይደለም አይደል? ጸሎት መንፈሳዊ ትግል ነው። አንድ ህፃን ያባቱን ጨርቅ በመጎተት አባቱ የሚፈልገውን ነገር ስጠኝ ያለ persistently የሚለምንን አይነት ትርጓሜ ሰጥቷል። ያምላክን ልብስ አጥብቆ መጎተት፣ አምላክን አጥብቆ መያዝ። ቅድም ባነበብነው በዘፍጥረት ምዕራፍ 32 ላይ ያዕቆብ ብቻውን ነበር ይላል። አንድ ሰው እስኪነጋ ድረስ ከርሱ ጋር ታግሏል። በመጨረሻም የባርኩቱን ቃል ከተናገረ በኋላ ያዕቆብ ለካ ስታገል የነበረው እግዚአብሔርን ነው በማለት የታገለውን ሰው ማንነት ሲያብራራልን እናያለን። ያዕቆብ በኤሳው በወንድሙ ስጋት የተነሳ በጭንቀት በፍርሃት በተስፋ መቁረጥ ውስጥ የታገለውን እግዚአብሔር ሙጥኝ በማለት አለቀም ብሎ ሲማጸን እናገኘዋለን። በግራ መጋባትና በስቃይ ውስጥ ሆኖ አለቀም ማለት ያዕቆብን እንደምታቆት ከዚህ በፊት የነበረው ህይወት የራሱን ብለሃት በመጠቀም ከገጠማቸው ተግዳሮቶች የሚያመልጥ ሰው ነው። በጣም ክራፍቲ የሆነ ሰው ነው። የብኩርናውን በረከት ካባቱ በማታለል እንዲሁም ደግሞ የኤሳውን መራብ ለራሱ አድቫንቴጅ በመጠቀም ሲወስድ አይተነዋል። እንዲሁም በምዕራፍ 30 እና 32 31 ላይ ከዚህ አንድ ምዕራፍ ሁለት ምዕራፍ በፊት አጎቱ ላባ ከነበራቸው ከብቶች የራሱን ጥበብ በመጠቀም ይሄ ሽመሉን በመጠቀም ብርቱ የሆኑትን ላሞች ከብቶች ለራሱ ሲወስድ እንዲሁም ደግሞ ለላባ ደካማ የሆኑትን አስቀርቶ ሲሄድ እናገኘዋለን። በምዕራፍ 32 ላይ ግን በራሱ ጥበብ መወጣት የማይችለው ከባድ ነገር ሲገጥሞ እናያለን። በዛ መሃል ነው እግዚአብሔር ያዕቆብን የተገናኘው። በያዕቆብ ትግልና ካልባረከኝ አለቅህም የሚል ልመና ውስጥ ያዕቆብ በህይወት መትረፉ ማንነቱ የወደፊት ተስፋው ጭምር ከዚህ በኋላ በሴራ በክራፍቲነስ በራሱ ኤግዚስተንሻል ብለሃት ማምጣት የማይችለው ነገር እንደሆነ የተገነዘበበት ነገር ግን በመለኮታዊ ሞገስ እንደየኖረ እንደሆነ የተረዳበት ስፍራ ነው። ይህ በራስ ከመተማመን ወደ መለኮታዊ ጥገኝነት የሚደረግ ሽግግር ሪያላይዝ የተደረገው ጸሎት በሚባል ሂደት ውስጥ ነው። ወገኖች የእውነተኛ ጸሎት ይህችን ነው የምትመስለው። ሁሌም በዝግታ በተዋቡ ካንደበቶቻችን በሚወጡ ቃላት የሚደረግ ብቻ አይደለም። እውነተኛ ጸሎት ከነፍሳችን ጥልቅ ስፍራ የሚመነጭ እግዚአብሔርን ዴስፕሬትሊ የሚፈልግ ከርሱ ውጪ ተስፋ የሌለው ሰው ጩኸት ነው። ፒሪታኖች ይህን ተረድተውት ነበር። በጸሎታቸው ቀልድን የማያውቁ በመንፈሳዊ ህይወታቸው ጸሎት ሳይድ ዲሽ አይደለም። ጸሎት ዋናው ኮርስ ነበር። ጸሎት ዋናው ማዕከላዊው ማዕዳቸው ነበር። ጸሎት ለፒሪታኖች ንግግር ብቻ ሳይሆን እግዚአብሔርን መጎትጎት፣ ምናልባት በእኛ አማርኛ መነዝነዝ፣ ሙጥኝ ማለት የመያዝ ልምምድ ነበር። ቶማስ ዋትሰን የተሰኘ በእንግሊዝ ይኖር የነበረ ፒሪታን ስለ ጸሎት እንዲህ ብሎ በእንግሊዝኛ ይናገራል። Prayer is the soul exhaling itself to the bosom of the heavenly father. በሌላ አባባል ጸሎት የአንድ አማኝ ውስጣዊ ተፈጥሯዊ ፍሰት ነው። የአንድ ሰው ጥልቅ ሐሳብ ምኞቶቹና ሸክሞቹ ወደ ሩህሩህ አባት ወደ እግዚአብሔር እንደመተንፈስ ነው። ግዳጅ ወይም ሜካኒካል ሳይሆን ሕያው የሆነች ነፍስ ህይወት ሰጪ ከሆነው ከአምላኳ ጋር ከፈጣሪዋ ጋር ኮሚዩኒየን የምታረግበት ህብረት የምትፈጥርበት ሂደት ነው ይለናል። በተመሳሳይ ሁኔታ ፒውሪታኖች የተለየ የእግዚአብሔር ሬቨረንስ ነበራቸው። የተለየ እግዚአብሔርን መፍራት ነበራቸው። ጸሎት ቅዱስ ሉዓላዊና በግርማው አስፈሪ የሆነ ወደ እግዚአብሔር መቅረብ ነው ብለው ያምናሉ። በተመሳሳይ ሁኔታ በአንድ አድርሃን ደግሞ ሊሰማን ሊጠራን ሊይዘን የሚፈልግ አባትም ጭምር ነው ምንጸልይ ብለው ያስባሉ። ስለዚህ እነዚህ ሁለት ሪያሊቲዎች አብረው መሄድ አለባቸው። እግዚአብሔርን መፍራት እና ደግሞ ከአባት ጋር ህብረት የሚለው በጸሎት ውስጥ የተቃለሉ ሐሳቦች የማይነጣጥሉ እውነቶች ናቸው። ስለዚህ ፒሪታኖች ሲጸልዩ በዙፋኑ ላይ ለተቀመጠው ንጉስ እና ለሚወዳቸው አባታቸው የሚያቀርቡት ጩኸት ነው። ቅድም የጠቀስነው የመናኙ ጉዞን የጻፈው ወይም ፒልግሪምስ ፕሮግረስ ካነበባችሁት የተሰኘው ዝነኛ መጽሐፍ ደራሲ ጆን ባኒየን ስለ ጸሎት ሲናገር እንደዚህ ይላል። የራስህን ደካማነት አቅመቢስነት እና ኃጢአተኝነት ይበልጥ ባየህ ቁጥር አብልጠህ ትንበረከካለህ። ይህም ከጥፋተኝነት ስሜት ወይም ጊልት የመነጨ ሳይሆን ነገር ግን እግዚአብሔር ብቸኛው የኃይላችን የሰላማችንና የረፍታችን ምንጭ መሆኑን ስለምንረዳ ነው ይለናል። እዚህ ጋር ነው ጸሎት የሚጀምረው። በብርታት ሳይሆን በደካማነት፣ በራስ መተማመን ሳይሆን በመንፈስ ድሆች መሆንን በማወቅ። የእግዚአብሔር ቃል በመዝሙረ ዳዊት ምዕራፍ 86 ከቁጥር 1 እስከ 7 እንዲህ የሚል ሐሳብ አለ። እግዚአብሔር ሆይ ጆሮህን ወደ እኔ ጣል ስማኝም፣ እኔ ድሃና ችግረኛ ነኝና ለአንተ የተለየው ሰው ነኝና ነፍሴን ጠብቃት። አንተ አምላኬ ሆይ በአንተ የታመነብህን ባሪያህን አድን። ጌታ ሆይ ማረኝ፣ ቀኑን ሁሉ ወደ አንተ ጮኋለሁና የባሪያህን ነፍስ ደስ አሰኛት። ጌታ ሆይ ነፍሴን ወደ አንተ አነሳለሁ። ጌታ ሆይ አንተ ቸርና ይቅር ባይ ነህ፣ ለሚጠሩት ሁሉ ምሕረትህ ወሰን የለውም። እግዚአብሔር ሆይ ጸሎቴን አድምጥ፣ የልመናዬን ጩኸት ስማ። አንተ የምትመልስልኝ በመከራዬ ቀን ወደ አንተ እጠራለሁ ይላልና ከቃላቱ ባለፈ የዳዊትን የልብ ፖዚሽን እዚህ ላይ ማየት እንችላለን። ዳዊት እግዚአብሔር ሆይ ይኸውልህ፣ በራሴ ይህ አለኝ፣ በራሴ ይህን አበርክቻለሁኝ አይደለም እያለ ያለ። እግዚአብሔር ሆይ ታስፈልገኛለህ፣ እኔ ደካማ ነኝ፣ እኔ ምስጊን ነኝ ከሚል ልብ ጸሎቱን ሲያቀርብ ከዳዊት እንማራለን። ዛሬ ላይ አቅመቢስነት ቢሰማን፣ ውስጣችን የተሰበረ ቢመስለን፣ የደረቀን ምናልባትም ደግሞ ከእግዚአብሔር የራቀን መስሎ ቢሰማን ከመጸለይ ህይወት ዲስኳሊፋይ ሊያደርገን አይችልም። ኢንፋክት አኮርዲንግ ቱ ስክሪፕቸር ይሄ ነው ፐርፌክት ፖዚሽን ጸሎትን ለመጀመር። የአባታችንን ጨርቅ ይዞ አልለቅም ለማለት፣ ለመጮህ፣ ለመቃተት ትክክለኛው ፖዚሽን የተሸነፈ ልብ ነው። ሌላኛው ከነዚህ አማኞች የምንማረው ወይም ከነዚህ ፒሪታኖች የምንማረው ነገር ቅዱሳን መጽሐፍትን ይጸልዩቸው ነበር። እግዚአብሔር በቃሉ ውስጥ የገባውን ኪዳን በማስታወስ ወደ እግዚአብሔር ይቃትቱ ነበር። ኢሳያስ ምዕራፍ 62 ከቁጥር 6 እስከ 7 ሲናገር ኢየሩሳሌም ሆይ ጉበኞችን በቅጥርሽ ላይ አቆሜአለሁ፣ ቀንና ሌሊት ከቶ ዝም አይሉም። እናንተ እግዚአብሔርን የምታሳስቡ ኢየሩሳሌም እስኪያጸና በምድር ላይ ምስጋና እስኪያደርጋት ድረስ አትረፉ፣ ለእርሱም ረፍት አትስጡ፣ ለእግዚአብሔርም ረፍት አትስጡ ይላችኋል። እናንተ እግዚአብሔርን የምታስታውሱ ሆይ እናንተም አትረፉ፣ ለእግዚአብሔርም ረፍት አትስጡ ይላችኋል። በጸሎት መታገል ማለት ያለማቋረጥ እግዚአብሔር የገባውን የተስፋውን ኪዳን መላልሶ ማስታወስ ማለት ነው። ይህን የምናደርገው ግን እግዚአብሔር ስለሚረሳ አይደለም፣ አይደለም። ይልቁንስ እኛ ማስታወስ ስለሚያስፈልገን ነው። በቃሉ ላይ የሆነ እምነት እግዚአብሔርን ያንቀሳቅሰዋል። ስለዚህ ለምሳሌ ሞር ፕራክቲካል ነገር ብናወራ አንድ ሰው ሲጸልይ ጌታ ሆይ ባርከኝ ብለን ብቻ ከምንናገር መጽሐፍ ቅዱሳችንን ከፍተን ጌታ ሆይ በቃሉ ፈጽሞ አልተውህም ብለኸኛልና በፍጹም አትተውኝ ብለን ብንናገር፣ ወይም ደግሞ አንተ በቃልህ ማንም ጥበብ ቢጎድለው ሳይነቅፍ በልግስና ለሁሉ የሚሰጠውን እግዚአብሔር ይለምን ይላል። ስለዚህ ጌታ ሆይ ጥበብን ስጠኝ ብንለው፣ እኔ እረኛ ነኝ ብለኸኛል በቃልህ የምታሳጣኝም የለም የሚያስፈልገኝን ጌታ ሆይ ስጠኝ ብንለው፣ ሞር ቢብሊካሊ አኪሬት የሆነ ተማጽኖ ወደ እግዚአብሔር እናቀርባለን። ቃሉን ተመርግዞ ጸሎትን ማቅረብ ማኒፑሌሽን አይደለም። እግዚአብሔርን እየሸወድ ነው አይደለም። እግዚአብሔርን እያታለል ነው አይደለም። ነገር ግን የተስፋ ቃሉን በማስታወስ የሙጥኝ ማለት ፌዝ የሚባለው ወይም የእምነት መገለጫ ስለሆነ ነው። ዊሊያም ፐርክንስ የተባለ ሌላ ቴዎሎጂያን ከነዚሁ ፒሪታኖች ውስጥ ይህንን ሲያብራራ እንዲህ ይላል፣ ጸሎት በእግዚአብሔር ቃልና በመንፈስ ቅዱስ የሚመራ ነው። በተዋቡና በሚሰካኩ ቃላት የሚቀርብ ሳይሆን ከእውነተኛ ልብ በቅዱስ መጽሐፍት በኩል በመንፈስ ቅዱስ አነሳሽነት የምንናገረው ወደ እግዚአብሔር የሚቀርብ ልመና ነው። ስለዚህ የአንደበቶቻችን ቃላቶች መሰካካትና ከአንደበቶቻችን መውጣት ሳይሆን፣ ነገር ግን በቃሉ ላይ በተመሰረተ ከእውነተኛ ልብ የመነጨ በመንፈስ ቅዱስ የተቃኘን መቃተት ወደ እግዚአብሔር ማቅረብ ነው። በሶስተኛ ደረጃ ከነዚህ ቀደምት ክርስቲያኖች የምንማረው ነገር ጸሎት ሁኔታዎቻችን እንዲቀየሩልን የምናቀርበው ብቻ ሳይሆን ራሳችንም ጭምር እንድንለወጥ የሚቀርብ እንደሆነ ያስተምሩናል። እውነተኛ ጸሎት አማኝን ከኃጢአት እንዲርቅ ያደርጋል። ጸሎት እግዚአብሔርን ብቻ ሳይሆን እኛንም የሚያንቀሳቅሰን ነው። መሻታችን ከእግዚአብሔር ጋር አላይን እንዲያደርግ ያደርጋል። ከእግዚአብሔር ጋር እንዲስማማ ያደርጋል። በቅድስና እንድንኖር እንድንለይ የሚያስችለንን የእግዚአብሔርን ጸጋ የምንቀበለው ጸሎት በተባለው ልምምድ ውስጥ ነው። ታስታውሱ እንደሆነ ቅድም ካነበብነው ውስጥ ያዕቆብ ትግሉን በጨረሰ ጊዜ እንደ ቀድሞ ሆኖ መሄድ አልቻለም አይደል? ያነክስ ነበር። ቪዚብል የሆነ ለውጥ ነበረው። ሽሉዳው ስለተነካ እንደ ቀድሞ መራመድ አልቻለም። ከዚህ በኋላ በራሱ ክራፍቲነስ፣ በራሱ ብልሃት የነበረው መተማመን ፍጹም ወደ እግዚአብሔር ላይ ሪላይ ማድረግ፣ ፍጹም ወደ እግዚአብሔር ላይ መታመን ሲለወጥ እናያለን። ከእግዚአብሔር የተቀበለው በረከት ያዕቆብ ከእግዚአብሔር ካልባረከኝ አልለቅህም ብሎ የጸለየው ጸሎቱ መልስ ቁሳዊ ባርኮት አይደለም። የአይደንቲቲ ለውጥ ነበር፣ የማንነት ለውጥ ነበር። ያዕቆብ ከዛ በኋላ ስሙ ማን ሆነ? እስራኤል ሆነ። ስለዚህ በእግዚአብሔር የተሸነፈው ሰው ነገር ግን አክሊልን ሲቀበል በዚህ ትግል ውስጥ እናየዋለን። እውነተኛ ጸሎትን ስንጸልይ፣ ከእግዚአብሔር ጋር ስንታገል እያነከስን ልንሄድ እንችላለን። ነገር ግን መቼም ቢሆን እንደ ቀድሞ አንመላለስም። እዚህ በመጨረሻም በአንድ ጥያቄ ወይም በአንድ ሀሳብ ልዘጋው ፈልጋለሁ። የጸሎት ትጋታችን የመንፈሳዊ ሕይወታችን አፒታይት መመዘኛ ነው። ምን ማለት ነው? መንፈሳዊ ሕይወታችን ውስጥ ያለው እግዚአብሔርን መፈለግ እና መራብ ኢንዲኬተሩ፣ ቴስቱ የጸሎት ሕይወታችን ነው። ስለዚህ ራሳችንን መጠየቅ ያለብን ነገር የመንፈሳዊ ረሃቤ ምን ያህል ነው? ምን ያህል ነው ከእግዚአብሔር ጋር ኮሚኒኬት ማድረገው? ምን ያህል ነው ይሄንን አባት ጨርቁን ይዤ አለቅም ነው? ኢንሲዘንትሊ መጸለይ እንዳለብን የእግዚአብሔር ቃል ያስተምረናል። ስለዚህ በህይወታችን ማልኖርሽ ድነን ወይ የመንፈሳዊ ህይወታችን የጎደለው ነገር አለ ወይ ብለን ራሳችንን እንድንመረምር እግዚአብሔር መንፈስ ይርዳን። አሜን። እንጸልያለን።